የኢትዮጵያና የኤርትራ ግንኙነት ምንነትና መጭጣ የአካባቢው ሰላም አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሽ ውይይት አዘጋጅተናል። ወቅታዊና የሁለቱን ህዝቦች ቀጣይ ጣዎች ጭምር የሚመረምሩ ጭብጦች የሚታዩበትን ውይይት ተከታተሉ። እንግዶቹን ያወያየው አሉላ ከበደ ነው። ወደ ውይይቱ።
ሽመት ሻኝ እባላለሁ። የታሪክ ኤመረተስ ፕሮፌሰር ነኝ። ቀደም ሲል ከቨርጂኒያ ሪታየር አድርጌ አሁን ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛል።
እኔ ደግሞ ተከስተ ነጋሽ እባላለሁኝ። ኤመሪትስ ፕሮፌሰር በታሪክ የታሪክ ሰው ነኝ። የምኖርበት ሀገር ስዊድን ሀገር ነው። ጡረታ ወጥቻለሁ። እንደ ሹመት ጥሩ አጋጣሚ አላገኘሁም ለማስተማር። ሙሉ በሙሉ ጡረተኛ ነኝ።
አመሰግናለሁ። ጡረተኛም ቢሆኑ በኢትዮጵያና ኤርትራ ጉዳይ ላይ ከመጽሐፍ እንዳልቦዘኑ ተመልክቻለሁ። በቅርብ ጊዜ የወጣ አንድ መጽሐፍ ላይ ያበረከቱትን ጽሑፍ ኋላ ላይ እናነሳለን። ውይይታችን የሚያተኩርባቸውን አበይት ጭብጦችና ዳራ ለማስያዝ የሚረዱ ጥቂት ነጥቦችን ለመንደርደሪያ ላስቀድም።
በአንድ ወቅት ያለቀና ያበቃለት ወደ ቀድሞ ወይም ወደ ተሻለ ሁኔታ ሊመለስም ከማይችልበት ቦታ የደረሰ የሚመስል ግንኙነት
እዚህ መድረሱ በእጅጉ ያስገርማል። የኢትዮጵያና የኤርትራን ግንኙነት ነው የምናወራው። 100,000 ህዝብ ያለቀበት ጦርነት ተከትሎ ውጥረት የሰፈነበት 17 ዓመት ገደማ ያሳለፉ ሁለት ሀገሮች ዳግም ወደ ጦርነት ሊሳቡ የሚችሉባቸው በርካታ ፍጥጫዎች ውስጥ ያለፉ ሁለት ጎረቤቶች ባልተጠበቀ ሁኔታ ግን በመሐከላቸው ሰላምና እርቅ መስፈን ብቻ ሳይሆን መሪዎቻቸው ባጭር ጊዜ ውስጥ የጠበቀ ወዳጅነት መመስረታቸውና ተደጋጋሚ ጉብኝቶቻቸው የየለት ገጠመኝ መምሰል ይዘዋል። የሁለቱ አገሮች ሰላም ከሁለቱ አገሮችና ህዝቦች ባሻገር ለአፍሪካ ቀንድ ሰላምም ጭምር ያለውን ከፍ ያለ ፋይዳ መረዳት አያዳግትም። ታዲያ ጎልቶ ከሚታየው የሁለቱ መሪዎች መልካም ወዳጅነት ባሻገር ከአገሮቹ ብሔራዊ ጥቅም፣ የሁለቱ አገሮች ህዝቦች ጥቅሞች አንጻር ለመመርመር ብንሞክር በመሪዎቹ ተደጋጋሚ ጉብኝቶችና ንግግሮች ከምንሰማው አልፈን በሁለቱም በኩል የፖለቲካ ተቀናቃኞቻቸው ከሚያቀርቧቸው ነቀፌታዎችም አልፈን እያደረጓቸው ስላሉ ጉዳዮች በእርግጥ በተጨባጭ እናውቅ ይሆን? ለመሆኑ የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ ነው ያለው? ፕሮፌሰር ተከስተ ከርሶ ልጀምር።
እሺ፣ እንግዲህ እኔ አስተያየት በኢትዮጵያና በኤርትራ ያለው ግንኙነት በጣም ጥሩ ነው ባይ ነኝ። ይህ ሆኖ ከዚህ በፊት የነበረው ጦርነት የ20 ዓመቱ ጦርነት በዋናው ደረጃ በኤርትራ በኢሳያስ የሚመራ መንግስትና በኢትዮጵያ በህወሓት የሚመራው መንግስት የተደረገ ጦርነት ነበረ። ይሄ 20 ዓመት የፈጀ ጦርነት የኖ ዎር ኖ ፒስ የሚባል ሁኔታ ባለቀበት ጊዜ አሸናፊ ሆነው የወጣው በኢሳያስ አፈወርቂ አስተያየት የኤርትራ መንግስት ነው። ምክንያቱ በኢሳያስ አፈወርቂ አስተያየት ጦርነቱ በኢትዮጵያና በኤርትራ አልነበረም። ጦርነቱ በኤርትራና ህወሓት የሚመራው የኢትዮጵያ ህገወጥ የሆነ መንግስት። ይህ ነው እንግዲህ የኤርትራ መንግስት አስተያየት። በዚሁ አስተያየት የተነሳ ለ20 ዓመት ሙሉ ሲዋጋ ቆይቶ ህወሓት ስልጣን በለቀቀበት ቀን ኢሳያስ እኔ እኮ ከድሮም ከኢትዮጵያ ጋር ምንም ጥላቻ የለኝም የኤርትራ ህዝብ የለውም ብሎ ወደ አዲስ አበባ መጓጓዝ የጀመረው ይህ ሁኔታ ስለተከሰተለት ነው። እና አሁን የሁለቱ ሀገሮች ግንኙነት ጥሩ ነው፣ ግን በሚፈለገው መንገድ እየተካሄደ አይደለም። ምክንያቱ የትግራይ ክልል መንግስት በመሀል አለ። ህወሓት የሚመራው የትግራይ ክልል መንግስት ለብዙ አመት ከኤርትራ መንግስት ሲዋጋ የነበረ ስለሆነ ይህ በትግራይ መንግስትና በኤርትራ መንግስት ያለው ጦርነት ስላላለቀ ኤርትራና ኢትዮጵያ በሚፈለግበት መንገድ ግንኙነታቸው ሊያራምዶ አልቻሉ ነው የሚሉት።
መልካም። የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ የሚለውን ነው ፕሮፌሰር ተከስተ የተመለከቱት። ፕሮፌሰር ሹመት በርሶም በኩል ይህንን ጥያቄ እናስቀድምና ሌሎች ምናልባትም ከግራ ቀኝ ሊታዩ የሚችሉ ጭብጦችን እንመለከታለን።
እሺ፣ እንግዲህ እርግጥ ተቃዋሚዎቹ ምን የተጨበጠ ነገር ተያዘና ነው ይህ ከሁለቱ መሪዎች አልፎ ወደ ተቋማዊ ድርጅት አልተሸጋገረም የሚል ነቀፌታ ሰነዝራሉ። እሱ ይገባኛል። ነገር ግን አሁን እንኳን ባለው ሁኔታ በተጨባጭ የሚታዩ ስኬቶች አሉ ነው ምልኔ። ምንም እንኳ ጦሩ ከባድም ባይነሳም ወደ ጦርነት የመግባት እድሉ እጅግ በጣም ቀንሷል። የሁለቱም ጦር በድሮም የሆነች ነገር ብትፈጠር ቀጥታ ወደ ውጊያ የሚገባበት ጊዜ አይደለም። በትልቅ ስኬት ነው። ምክንያቱም እንደገና መልሶ ወደማያባራ ሌላ ዙር እልቂት ሊያመራ የሚችል እጅግ በጣም አስጊ ቀጠና ነው የነበረ። ያንን ሁኔታ በተወሰነ መንገድ አርግበውታል እና እኔ ይህ ትልቅ ስኬት ነው ነው የምለው። ሁለተኛ፣ በዚህ አጋጣሚ የህዝቡ እውነተኛ ፍላጎት ምን እንደሆነ ይህ በግልጽ አሳይቶናል። ድንበሩን በተከፈተ ጊዜ በሰዎች ፊት ላይ ያየነው ገጽታ በእውነቱ የህዝቡ ልብ በሁለቱም በኩል የት እንዳለ በግልጽ ያሳየ ሁኔታ ነው። ይህም በስኬት ነው የምንቆጥረው። ሶስተኛ፣ አሁን አንዱ የአንዱን ሽፍታ እየቀለበ አይደለም። አስመራ ላይ ሆነው ኢትዮጵያ ላይ የሚያሴሩ ወይንም አዲስ አበባ ላይ ሆነው ኤርትራ ላይ የሚያሰሩ ተቃዋሚ ኃይሎች የሉም። አንዱን ለማጥቃት የአንዱን ተቃዋሚ እያጎለበተ የሚልክበት ሁኔታ የለም። ሌላው ደግሞ ሁለቱም አገሮች አሁን ከሌላ የውጭ ኃይል ጋር በመወገን አንዱ ለሌላው አደጋ ከመሆን ታቅበዋል። አሁን ባለው እጅግ በጣም አስጊ ሁኔታ ላይ ኤርትራ ሄዳ ከሌላ ብትወግን ወይም ኢትዮጵያ ኤርትራን ከሚያጠቃ ሌላ የውጭ ኃይል ጋር ብትወግን በእነዚህ ሀገሮች ላይ ሊደርስ የሚችለው ኪሳራ እጅግ በጣም ከባድ ነው እና እነዚህ ቀላል ስኬቶች አይደሉም። እርግጥ ከዚህ አልፎና ተሻግሮ ቢሄድ ኖሮ እንወድ ነበር። ግን ነቃፊዎቹ እንደሚሉት እንዲሁም መርህ አልባ የሆነ የሁለቱ መሪዎች ሽር ጉድ ብቻ አይደለም። አሁንም በተጨባጭ የተከሰተና የተገኘ ውጤት አለ ለሁለቱም ሀገሮች የጠቀመ።
መልካም ፕሮፌሰር ተከስተው ደርሶ መጣለው። ባለፈው ሳምንት በፀሐይ አሳታሚ ድርጅት ታትሞ ለንባብ በበቃው ቀደም ብዬ በመግቢያው በጠቆምኩት መጽሐፍ ላይ በዚሁ ርዕስ ላይ ያተኮረ ነው። ኢትዮጵያና ኤርትራ የሰላም ግንኙነታቸው ምንነት ይላል። በግርድፉ ወደ አማርኛ ሲመለስ ሰባት ምሁራን ናችሁ ጥናታዊ ጽሑፎች ያቀረባችሁበት። ለኢትዮጵያና ለኤርትራ ሰላም መረጋገጥ መልካም እድሎች ወይም አጋጣሚ የሚል አንድምታ ያዘለ ጥናታዊ ጽሑፍ አቅርበዋል። በበኩሎ ውጥረት በሰፈነበት የሁለቱ ሀገሮች ግንኙነት ለታየው ለውጥ ከጽሑፉ የወሰድኩት ነው ማነሳው። ይህ ለውጥ ከመታየቱ አስቀድሞ በነበሩት 17 ዓመታት ውስጥ በሁለቱ ሀገሮች ውስጥ የተከሰቱ ለውጦች አመቺ ሁኔታ መፍጠራቸውን በጽሑፉ ይጠቁማሉ። ለዚህ ያበቁ በርካታ ምክንያቶች መኖራቸውንም ከግምት ማስገባት አስፈላጊ ነው ይሉና ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያና ኤርትራውያን ሁለት ሕዝቦች ናቸው የሚለው አነጋገር ከዛሬ በኋላ እውነታው ያልገባው ሰው የሚጠቀመው ነው ይላሉ። በትግርኛ ከተናገሩት ወደ እንግሊዝኛ መልሶ የጠቀሱትን ነው። ኢትዮጵያውያንና ኤርትራውያን በሁለት ሀገሮች ውስጥ የሚኖሩ አንድ ህዝብ ናቸው ያሉበትን ይህን ንግግራቸውን ያስታውሱና 50 ዓመታት ከኢትዮጵያ ጋር ሲዋጉ የነበሩ ሰው የተናገሩት ንግግር በቁም ነገር መወሰድ ይቻላል ወይ ብለው ይጠይቁና በእርግጥ ይቻላል ሲሉ ይመልሳሉ። እስኪ ያን የሚቃረን የሚመስል ሀሳብ በጽሁፎ በስፋት የተመለከቱትን ለአድማጮች እናጋራ።
ፕሬዚደንት ኢሳያስ አፈወርቂ ደጋግመው የኢትዮጵያና የኤርትራ ሁኔታ ሲገልጹ በኢትዮጵያና በኤርትራ የድንበር ግጭት የለም፣ የእኛ ድንበር እንኳን አናውቀውም አሉ። ከስድስት ወር በፊት ፕሬዚደንት ኢሳያስ አንድ ትልቅ ኢንተርቪው ሰጥተው ነበረ። ምክንያቱ ድንበሩ እኛ ከመወለዳችን በፊት የተሰመረ ድንበር ነው። ለምንድን ነው በኤርትራና በኢትዮጵያ ይህን ያህል ሰው የፈጀ ጦርነት ሊካሄድ የተቻለ ብለን በምንጠይቅበት ጊዜ በፕሬዚደንት ኢሳያስ አስተያየት በኢትዮጵያ በህወሓት የሚመራው መንግስት ኤርትራ በኢትዮጵያ ውስጥ በኢኮኖሚ መስክ እንዲንቀሳቀስ ስላልፈለገ ነው እና እኛ ኤርትራኖች ከኢትዮጵያ ስላስወጣን ነው። ይህ የወያኔ የአግላይነት ፖለቲካ ነው ጦርነት ውስጥ የከተተን። ጦርነቱ ደግሞ የጀመረው ወያኔ ነው። እኛ ምንም አማራጭ አልነበረንም። አሁን እሱ ከስልጣን ከለቀቀ በኋላ ከኢትዮጵያ ጋር ምንም የሚያጣላ ነገር ስለሌለ አንድ መሆናችንን በተግባር እየገለጽን ነው ነው የሚሉት። ይህ አስተያየት እኔስ መዝነው መሰረት ያለው አስተያየት ነው። ምክንያቱ በ1991 ኤርትራ ነጻነት እንደወጣች የኤርትራ መንግስት ከኢትዮጵያ ጋር ኮንፌዴሬሽን ለመመስረት እንፈልጋለን ብሎ የኢትዮጵያ መንግስት አስታውቆ፣ በዛን ጊዜ ግን የኢትዮጵያ መንግስት በህወሓት መሪነት ተደራጀ ስለነበረ ህወሓት እናንተ ኤርትራ ነጻነቷ ትፈልጋለች ብላችሁ ስለተታገላችሁ አሁን ነጻነታችሁ ይዛችሁ ሂዱ፣ ኢትዮጵያ ለእኛ ናት የሚል መልስ ነው የተሰጣቸው። ስለዚህ ከድሮ ጀምሮ የኤርትራ መንግስት የፕሬዚደንት ኢሳያስ አቋም ኤርትራና ኢትዮጵያ በፌዴሬሽን ይሁን በኮንፌዴሬሽን ይሁን ኢንቴግሬት በኢኮኖሚ መስክ፣ በፖለቲካ መስክ፣ በባህል መስክ ተባብረው ኢንቴግሬትድ ሆነው እንዲቀጥሉ ነበር ዋናው ዕላማቸው። ይህ በኤርትራ መሪ አስተያየት ህወሓት የማይቀበለው ሆኖ ስለተገኘ እዚሁ ላይ ተደረሰ እና አሁን በ2020 የኤርትራ ኢኮኖሚ በጣም ተዳክመዋል። ኢኮኖሚ ተዳክመዋል። የኤርትራ የሰው ኃይል በጣም ተዳክመዋል። እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም፣ የእኔ ትርጉም ነው።
እርስዎ ይህን ከተመለከቱት ይህን ድምዳሜ የደረሱት? መልካም። ፕሮፌሰር ሽመት፣ ፕሮፌሰር ተከስተ ካነሷቸው አንዳንድ ነጥቦች የሚለጥቅ ጥያቄ ላስከትል። የሁለቱ አገሮች ወዳጅነት በእርግጥም ዘለቄታ ያለው ሰላምና የጋራ እድገት ሊፈጠር ይችላል የሚለውን እምነት ብንቀበል ለሁለቱ አገሮች ዘላቂ ሰላምና ብልጽግና መሰረት ናቸው የሚባሉትን ጉዳዮች መጠየቅ ይጋብዛልና፣ አንደኛ የሁለቱን አገሮች ብሔራዊ ጥቅም፣ ከሁሉም በላይ ግን በተቃዋሚዎቻቸው በይበልጥ ይተቻል በየአገሮቻቸው ካሉ ያልፈቷቸው ችግሮች፣ ሁለቱም ሀገሮች እጅግ አደገኛ ሁኔታ ውስጥ መኖራቸውን የሚያሳዩ ሰሞንኛ ጉዳዮች ጭምር አሉ። በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ ግጭቶች ይታያሉ። የፖለቲካ አለመረጋጋት አለ። በኤርትራ ተቃዋሚዎች ሁሉን ያቀፈ ሀገራዊ ሁኔታ አልተፈጠረም የሚለው ጥያቄያቸው በተደጋጋሚ ይሰማል። ባለፈው ዓመት በተከታታይ ዓለም አቀፍ ዘመቻ ሲካሄድ ነበር፣ ወጣቶች ጭምር ያሉበት። የየጓዳቸውን ችግሮች ከግምት ያስገባ ነው ወይ የሁለቱ መሪዎች ግንኙነት? ከነኚህ ችግሮች አንጻር እንዴት ይታያል ፕሮፌሰር ሹመት?
አዎ፣ እንግዲህ መጀመሪያ አስገዳጆቹን ኃይሎች ላንሳቸው እና እዚያ ደግሞ ወደ ችግሮቻቸው እሄዳለሁኝ። አሁን ኤርትራና በኢትዮጵያ መካከል ያለው ሁኔታ በታሪካቸው በመቼም ጊዜ ታይቶ የማይታወቅ ነው። እናውቃለን እንደ ፈረንጆች አቆጣጠር ከ1890 ጀምሮ እስከ 1941 በጣሊያን እጅ ነበረች። የሚቀጥለውን 10 ዓመት በእንግሊዝ፣ ከዚያ በኋላ ከኢትዮጵያ ጋራ በፌዴሬሽን በውህደትም የነበረበት ጊዜ አለ እና እንደዚህ አይነት በሁለቱ ከመረብ ወዲህና ወዲያ ባለው አካባቢ የህብረት አጥር ታጥሮ አይታወቅም። ይህ አይነት ህይወት ሁለቱም አገሮች ኑረው አያውቁም። ይሄ ከባድሜ ጦርነት በ1990 ዓ.ም በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተዘግተው ያልጠበቁት ጉዳይ ነው እና የዚያን ውጤት ደግሞ በሁለቱም አገሮች ላይ ያየነው ነው። ይህንን የሁለቱም አገሮች ኢንተረስት ተነጋጋሪ መሆኑ ጣሊያን እንኳን ይዞት በነበረበት ጊዜ ይህን ያህል ለውጥ እንዳልነበረ ድንበሩ እንዲያው ዝም ብሎ እዛ እንትን አለ እንጂ የሁለቱም ህዝቦች የኢኮኖሚና ማህበራዊ ግንኙነት ብዙም እንዳላገደው፣ ጣሊያንም በዚህ 40 ዓመት ውስጥ ያደረጋቸው ለውጦች እጅግ በጣም ውስንና መጠነኛ እንደነበሩ ፕሮፌሰር ተከስተ በመጀመሪያ መጽሐፉ በደንብ አድርጎ ተንትኖታል። ሁላችንም የተጠቀምበትና መሰረት ያደረግነው ያንን ነው። በዚያ ጊዜ እንኳ ያልነበረ የግንኙነት መቋረጥ ነው አሁን ስም ያለው እና እነዚህን የመቼም ደጋግሜ የምጠቅሰው አንዳንድ ጊዜ ተጣብቀው የሚወለዱ መንትያ ልጆች አሉ። እንግዲህ የማያውቅ ዶክተር እነዚህን ሁለቱን ለያያለው ሲል ሁለቱን ሊገላቸው ይችላል እና በኤርትራና በኢትዮጵያ ግንኙነት መካከል የተካሄደው ሁኔታ ይሄ ነው። ይሄ አስገዳጅነት ይመስለኛል በመጨረሻ ፕሬዚደንት ኢሳያስንም እንዲሁም ደግሞ ጠቅላይ ሚኒስትር አብይም ይህንን ሁኔታ እንዲገፉበት ያበረታታቸው በሁለቱም በኩል ያዩቸው የማያዛልቅ አይነት ሁኔታ ይመስለኛል። ኢትዮጵያ ለኤርትራ እንግዲህ 86% የውጭ ንግዷ ከኢትዮጵያ ጋር ነው የነበረ። ኢትዮጵያ ደግሞ 2/3 የውጭ ንግዷን በኤርትራ በኩል ነበር ታሳልፈው። እነዚህ ሀገሮች ያንን አጥተው ነው አሁን ለመኖር እየጣሩ ያሉት እና ይሄ ሁኔታ አይኑሮ ላለው አመራር አስገዳጅ ነው እና የዚህም ጫና ይመስለኛል ፕሬዚደንት ኢሳያስም ያለ ሁኔታ እንዲረዱት ጠቅላይ ሚኒስትር አብይ ቢሆን ይህንን አይነት ጥረት እንዲያደርጉ ያስገደዳቸው። ሌላ አሁን አሉላ ጠቀስከው ሁለቱም አገሮች ገና ያልተወጣቸው ከባድ ችግሮች አሉ። የኤርትራ የአገር ምስረታ ጣጣ ገና ያልተፈጸመ ነው። እርግጥ ለተወሰነ ጊዜ ድል ባመጣው በጎ ፈቃድ ምክንያት የተወሰነ መሰባሰብ እና መታረቅ ተመልክተን ነበር። አሁን ግን ሀቁ እያፈጠጠ ሲመጣ ስራ ውስጥ ያሉ ልዩነቶች እንደገና መልሰው ብቅ ብቅ እያሉ ነው። ኢትዮጵያ አሁን ከፍተኛ የሆነ ቀውስ ውስጥ ነው። ኤርትራን ነገ የሚጠብቃት ይኸው ነው። የተወሰነ ማዕከላዊ መንግስት መላላት በተፈጠረ ጊዜ ያ ደግሞ የማይቀር ነው። ተደብቀው ያሉ ልዩነቶችና ብሶቶች ዘንብለው መውጣታቸው አይቀርም። እዚህ ላይ እንግዲህ ቀደኛ የሆነች ኢትዮጵያ ከጎረቤት ያለች እንደሆነ ኤርትራ ላይ የሚደርሰው ችግር ይታወቃል። ኢትዮጵያም ከዚህ በተሻለ ሁኔታ አይደለም ያለችው። አሁን አገሯ ውስጥ ያለው ውጥንቅጥ በተወሰነ ደረጃ በቁጥጥር ስር ሊቆይ የቻለው እንደው ይሄም ቢሆን ቁጥጥር የሚለው ዛላ ተብሎ ይሻላል። ከዚህ በፊት የነበረው የኤርትራ ትንኮሳና ሰበልና ሴራ አለመኖሩ ነው እንጂ አሁን ካለው ኢትዮጵያ ውስጥ ከምናየው መተራመስ ጋር የኤርትራ እጅ ሊገባበት ኖሮ ምን ያህል ይብስ ነበረ ይታወቃል። ሌላው እንግዲህ ቅድም ፕሮፌሰር ተከስተም ጠቀስ አድርጎታል። ትልቁ ፈረንጆቹ ኤሌፈንት ኢን ዘ ሩም የሚሉት ህዝባዊ ወያኔ ሀርነት ትግራይ ጉዳይ ነው። ህዝባዊ ወያኔ ሀርነት ትግራይ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሰመረ እንደሆነ ጠቅላይ ሚኒስትር አብይ የበለጠ ይጠናከራሉ የሚል ከፍተኛ የሆነ ስጋት አላቸው እና አሁን እስከምናያቸው ድረስ የሁኔታ እንዳይሳካ ብርቱ ጥረት እያደረጉበት ይመስለኛል። አሁን የተጀመረው ባለፉት 2 ዓመታት የተጀመረው መልካም ግንኙነት መስመር እንዳይዝ፣ ወደ ተቋም እንዳይወርድ፣ ዘርዘር ያሉ የኢኮኖሚና የፖለቲካ የትብብር ስምምነቶች እንዳይፈረሙ ከፍተኛ የሆነ እንቅፋት የሆነው አሁን መቀሌ ላይ ያለው ኃይል ነው። ስለዚህ አሁን እዚህ የምንመለከተው እንግዲህ በእነዚህ ልሂቃን አዲስ አበባ መቀሌና አስመራ ባሉት ልሂቃን መካከል የሚደረግ የስልጣን ሽኩቻ ነው። የፕሬዚደንት ኢሳያስ ተቃዋሚዎች ኢሳያስ አሁን የቀናቸው እንደሆነ የበለጠ ይጠናከራሉ፣ እድሜያቸው ይረዝማል የሚል ስጋት አላቸው። እዚህ ደግሞ አሁን ያለውን ኢትዮጵያ ውስጥ የሚካሄደውን ለውጥ የሚቃወሙት ኃይሎች ደግሞ እነ ጠቅላይ ሚኒስትር አብይ የቀናቸው እንደሆነ አልችላቸውም ይንግዳለ። ስለዚህ በተቻለ መጠን ያንን ለማደናቀፍ በየአካባቢው የምናያቸው ጥረቶች አሉ እና ሁኔታውን እጅግ በጣም አስጊ የሚያደርገውም የእነዚህ የሁለቱም ሀገሮች አለመደላደል ነው። ደግሞ ይህንን ሁኔታ በጥበብ ካልያዙትና በተቻለ መጠን ወደኋላ እንዳይመለስ ካላደረጉት የሀገሮቹ መረጋጋት ሊያደርግ የሚችለውን አስተዋጽኦ ያጣል ማለት ነው።
መልካም።
አሁን የተደረገው ሙሉ በሙሉ አጥጋቢም እንኳን ባይሆን በተወሰነ ደረጃ አሁን ላላቸው አንጻራዊ መረጋጋት እንኳን አስተዋጽኦ ያደረገ ይመስለኛል።
መልካም።
የሁኔታ ወደኋላ የተመለሰ እንደሆነ እነዚህ ሀገሮች ወደ ባሰ ቀውስ ይሄዳል።
መልካም። ፕሮፌሰር ተከስተ በፕሮፌሰር ሹመት ከተገለጸው ቀደም ሲል እርስዎም ያነሷቸው ፕሬዚዳንት ኢሳያስ ደጋግሞ የሚገልጹት መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው፣ አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን ጠቅሰዋል። በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ብሉ ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል፣ ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል። አድማጮች ውይይቱ አልተቋጨም። በኢትዮጵያና በኤርትራ ጉዳይ ሰፊ ጥናትና ምርምር ካደረጉ ላቅ ያለ ግምት የተሰጣቸው መጽሐፍ ንባብ ካበቁት ሁለት አንጋፋዊ ታሪክ ምሁራን ፕሮፌሰር ተከስተ ነጋሽና ፕሮፌሰር ሽመት ሲሻኝ ጋር የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ፣ የአካባቢውን ሰላምና አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሹበትን ቀሪ ትንታኔ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።